ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 7 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የማያዛልቅ ጸሎት ለቅስፈት በሚል ርዕስ ከዝግጅት ክፍላችን የቀረበ በማስከተልም ሌላ ከዝግጅት ክፍላችን የቀረበ ስየልን ተጠያፊ ጭፍጨፋን ደጋፊ ሊሆን አይችልም በሚል ርዕስ አጠጣለን። ለመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ ህዝባዊ ትግልና የሽግግር ጥያቄ በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ህዋት በሚል ስም ራሱን የሚጠራው የወያኔው ድርጅት ማዕከላዊ ኮሚቴ ለሁለት ቀናት የዘለቀ ስብሰባ ካካሄደ በኋላ ባወጣው መግለጫ ከጥቂት ቀናት በፊት የዚሁ ድርጅት ጭምብል ሊሆነው የኢህአዴግ ስራ አስፈጻሚ ኮሚቴ የወሰናቸው ውሳኔዎች መሰረታዊ ጉድለት ያለባቸው መሆኑን ገልጾ እነዚህ ጉድለቶችን ለማረም የኢህአዴግ ስራ አስፈጻሚና የምክር ቤት ስብሰባዎች በአስቸኳይ እንዲጠሩ ጠይቋል። የወያኔ ማዕከላዊ ኮሚቴ ባሰራጨው መግለጫ የኢህአዴግ ስራ አስፈጻሚ ኮሚቴ ያልጀርሱን ስምምነት መቀበሉና እንዲሁም በመንግስት ይዞታ ስር የነበሩ ተቋሞች ለግል ባለሀብቶች እንዲሰጡ የወሰናቸው ውሳኔዎች ወደ ኢህአዴግ ምክር ቤት ሲያቀርቡ እንዲሁም እንደ ሶማሌ፣ ቤኒሻንጉልና ጉምዝ፣ ጋምቤላና አፋር የመሳሰሉ አጋር በማለት በዙሪያቸው የሚያሽከረክሯቸው ተለጣፊዎችና አገልጋይ ድርጅቶች ሳይሳተፉበት እንደ መጨረሻ ውሳኔ ተደርገው ለህዝብ በይፋ መነገራቸው ጉድለት ነው በማለት ከሷል። ከዚህ በተጨማሪ መግለጫው የኢህአዴግ ስራ አስፈጻሚ ኢህአዴግን እንደ ድርጅት ለማቆየት የጥልቅ ተሐድሶ ስራ መስራት ሲገባው ይህ አለመሆኑ ስተት ነው ካለ በኋላ በአሁኑ ወቅት እየተደረገ ያሉ የአመራር ምደባዎች የኢህአዴግን ህግ ደንብና ተቋማዊ አሰራር ያልተከተሉ ናቸው በማለት ነቅፏል። በየቦታው እየተነሱ ያሉ እንደ ወልቃይት አይነት የማንነት ጥያቄዎች ህገ መንግስቱ መልስ የሰጠባቸው ናቸው ካለ በኋላ በዚህ ጉዳይ ጥያቄ የሚያነሱ ወገኖች በጽኑ ለመታገል የቆረጠ መሆኑን የገለጸ ሲሆን ህዋትን ለማዳከምና ለመምታት በተለያዩ መንገዶች እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎችን ህዝቡ እንዲታገላቸው ጥሪ አቅርበዋል። የወያኔ ማዕከላዊ ኮሚቴ ባወጣው መግለጫ የኢህአዴግ ስራ አስፈጻሚና ምክር ቤት ስብሰባዎች በአስቸኳይ እንዲጠሩ የጠየቀ ቢሆንም በእነዚህ ስብሰባዎች ላይ ከፍተኛ ንትርክና ጭቅጭቅ ይከተላል ተብሎም ይጠበቃል። ሐሙስ ሰኔ 7 ቀን የአዲግራት ከተማ ነዋሪዎች የኢህአዴግ ስራ አስፈጻሚ ኮሚቴ ያልጀርስን ስምምነት ለመቀበል የወሰኑን ውሳኔ በመቃወም ከፍተኛ የተቃውሞ ሰልፍ አድርገዋል። በተጨማሪም አረና ትግራይ የተባለው ድርጅት በሚቀጥለው ቅዳሜ በመቀሌ ከተማ የተቃውሞ ሰልፍ የጠራ መሆኑን ታውቋል። በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የምህንድስና ተማሪዎች ሁሉን አቀፍ ፈተና ላለመውሰድ የሚያደርጉት ተቃውሞ ለአራተኛ ቀን የቀጠለ መሆኑ ታውቋል። ሐሙስ የወያኔ የጸጥታ ኃይሎች ወደ ዩኒቨርሲቲው ቅጥር ግቢ በመግባታቸው ተማሪዎቹ ግቢውን እየለቀቁ ወጥተዋል። ተማሪዎቹ በዩኒቨርሲቲው የማስታወቂያ ሰሌዳ ላይ የሶስተኛ ዓመት የምህንድስና ተማሪዎች የተሻሻለውን ሁሉን አቀፍ ፈተና መውሰድ ያለባቸው መሆኑና በፈተናው 50 ከመቶ በታች ውጤት ያመጣ ተማሪ ለአንድ ዓመት ትምህርት አቋርጦ ወደ ቤቱ መመለስ እንዳለበት እንዲሁም ባለፉት 3 ዓመታት በተለያዩ ምክንያቶች ትምህርት አቋርጠው እንደገና የጀመሩ ተማሪዎችና በፈተና ወድቀው ድጋሚ ተፈትነው ትምህርታቸውን የቀጠሉ ተማሪዎች ለፈተናው መቅረብ እንደማይችሉ የሚገልጽ መልእክት በማየታቸው ተቃውሞ ለማሰማት መገደዳቸውን ይገልጻሉ። የዩኒቨርሲቲው ባለስልጣኖች በበኩላቸው ፈተናው ለብዙ ዓመታት ሲሰጥ የነበረ መሆኑና ሌሎች ዩኒቨርሲቲዎች ምንም እንኳን በተለያዩ መንገዶች የሚተገብሩት ቢሆንም ፈተናውን እየሰጡ መሆናቸውን ገልጸው የባህር ዳር ዩኒቨርሲቲ ተማሪዎችም ፈተናውን መውሰድ አለባቸው ይላል። ችግሩ ወዴት ሊያመራ እንደሚችል ግልጽ አይደለም የሚሉ ወገኖች ሊፈታ የሚችሉ አስተዳደሩ በረጋ መንፈስ ከተማሪዎች ጋር በሚያደርገው የሰከነ ውይይት መሆኑን ይገልጻሉ። በተለያዩ አካባቢዎች ግጭቶችና መጽዎች የቀጠሉ መሆናቸውና በዚህም በርካታ ጉዳቶች መድረሳቸው እየተነገረ ነው። ሰሞኑን በወልቂጤ ከተማ በወያኔ አባላት በተቆሰቆሰ ብሔር ተኮር ግጭት በሕይወትና በንብረት ላይ ጉዳት መድረሱን የጉራጌ ዞን አስተዳደር አስታወቀ። በግጭቱ የአንድ ሰው ሊያልፍ ሲችል 7 የአካል ጉዳት የደረሰባቸው መሆኑና እንዲሁም በርካታ መኖሪያ ቤቶችና ሱቆች መቃጠላቸው ተነግሯል። ማክሰኞ ሰኔ 5 ቀን 2010 ዓ.ም ምረት በሞያሌ ከተማ አንድ መምህር ባልታወቁ ሰዎች በመገደሉ ምክንያት በከተማዋ አለመረጋጋት ተፈጥሯል። የከተማው ወጣቶች ድንጋይ በመወርወር ተቋማቸውን የገለጹ ሲሆን በአንዳንድ ቦታዎች ዝርፊያ የተካሄደ መሆኑን ይነገራል። በምዕራብ ወለጋ የመንዲ ነዋሪዎች አንድ የከተማው ነዋሪ በወያኔ ያጋዚ ጦር በመገደሉ ምክንያት የተቃውሞ ሰልፍ ሲያደርጉ ውለዋል። በዚሁ አካባቢ የሻምቡ ከተማ ሕዝብ ከፍተኛ ሰልፍ አካሂዶ በምስራቅ አረርጌ፣ በሞያሌና በመንዲ እንዲሁም በሌሎች ከተሞች በዜጎች ላይ ግድያ የፈጸሙ ግለሰቦች ለፍርድ እንዲቀርቡ እንዲሁም ለበርካታ ዓመታት በስር ላይ ያሉ ሰዎች በአስቸኳይ እንዲፈቱ ጠይቋል። በሐዋሳም ከሁለት ቀን በፊት የተቀሰቀሰው ግጭት ቀጥሎ የዋለ መሆኑን የዜና ምንጮች ገልጸዋል። በተለያዩ ከተማ ቦታዎች የተኩስ ድምፅም የሚሰማ መሆኑን ነዋሪዎች ተናግረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የማያዛልቅ ጸሎት ለቅስፈት ያደናገራቸው የሉም ማለት አይቻልም። ብዙዎች ማንነታቸውን አጋልጠዋል። ለወያኔ ሴራ ሰለባ ሆነው እውነትም ለውጥ የመጣና የሚመጣ መስሏቸው ሮጠውም ከወያኔ የተለጠፉትን አይተናል። ከወያኔ ጫማ ስር ለመውደቅ ድርድር የጀመሩትንም እናውቃለን። በበኩላችን ስህተት፣ ድክመት፣ ክህደት ያልነው ከቃል ባሻገር ተጨባጭ ሁኔታው ላለፉት 28 ዓመታት የኖርነው ሆኖ በመገኘቱ ነው። ተስፋን መጋለብ የመረጡትና የግል ጥቅማቸውን ያስቀደሙት ግን ሊሰሙን ሊያዳምጡን ሊተነቀቁም አልቻሉም። የማይቀረውና ይሆናል ያልነው ይኸው እውን ሆኗል። ወያኔ ለሶስት ቀናት ተሰብስቦ በአዲሱ ሹምና ጓደኞቹ ላይ ያወጣው መግለጫና ውሳኔ ድሮም የሚያሰኝ ሆኖ ማን ባለስልጣን እንደሆነ ጅሎችም እንዳይስቱ ያሳስባል ይቆነጥጣል። የአዲሱን ሹም አመጣጥ ይዘት ብዙዎች በሚገባ ሊረዱት ባለመቻላቸው ይዘቱና ሚናውን በተመለከተ መደናገራቸው አልቀረም። ሰውየው ምልምልነቱ ከወደ ዋሽንግተን ሲሆን አሜሪካ የወያኔ አገዛዝ ወድቆ ጥቅሟን ለጉዳት እንዳይዳርግ ስትጥር ቆይታ በመጨረሻ ያመጣችው መፍትሄ ወያኔ ወደ ኋላ ሆኖ አዲሱን ሹምና መሰሎቹን ስልጣን ሰጥቶ እንዲያስቀድም ነው። አዲሱ ሹም ስርዓት ሊለውጥ የመጣ ሳይሆን ያለውን የነበረውን የተለወጠ አስመስሎ ሊያስቀጥል ነው። ለዚህ ነው በተጠላውና መሻር አለበት በተባለው በወያኔ ህገ መንግስት ተብዬ ሰነድ መሰረት ሁሉም ይፈጸም ብሎ ሲወተውት የቆየው። ከአሜሪካ የመጡለት የህዝብ ግንኙነት አዋቂዎች ምክር መሰረት የፕሮፓጋንዳና ሰበካውን ስራ በሚገባ ቢሰራም ቢጥርም ቢገርም ኢትዮጵያ ወዘተ ቢልም ሊደብቀው ያልቻለው ሀቅ ያው ወያኔ የበላይ ሆኖ መገኘቱን ነው። ወያኔ ደግሞ ደረቅ ዘረኛ ወንበዴና አምባገነን ቡድን በመሆኑ ሰፊ መፈንጫ ሜዳ ሳይሰጠው መቀሌ ወስዶ ማን ጌታው እንደሆነ አስለፍልፎ እነ አዜብና ሳአረን አሹሞ ልኩን እርቃኑን ግልጽ አድርጎበታል። ስልጣን ወያኔ እጅ ውስጥ ናትና ሹሙ ቢንፈራገጥ ፋይዳ ቢስ ይሆናል ያልነውን መገንዘብ ያቃታቸው ሙሴ መጣልን ሊሉን ቃተው ነበር። በዚህ ላይ ነው እንግዲህ የአልጀርስን ስምምነት አክብሮ ባድመ ዛላምበሳን ለሻቢያ መስጠት የሚል ውሳኔ ብቅ ያለው። ይህን ውሳኔ ኢህአዴግ የተባለውም ተለጣፊ ጎራ ሆነ የአዲሱ ሹም በራሳቸው የሚወስኑት እንዳልሆነ ትግራይን በሚመለከት ወያኔ እንጂ ማንም ሌላ የመወሰን መብት እንደሌለው የታወቀ ነው። አንድም በተጨባጭ መሬት ሊለግሱ ተነስተው የህዝብ ቁጣና የክህደታቸው መወገዝ አስደንግጧቸው ሊስቡት ተነስተዋል፣ አሊያም አሁን ወስነው ወደ አዲሱ ሹም በማሳበብ ምሱን ሊሰጡት አሲረዋል ማለት ነው። ወጣም ወረደም ግን ወያኔ በአዲሱ ሹም ላይ አሉታዊ ውሳኔን አውርዶበታል። ወንጀለኞችን ማቀፉ፣ ወያኔ ልምራቸው ያልፈለገውን ማሽለኩ እንዳላስደሰታቸው ግልጽ ነው። ቀውስ ሰፍታ መታለች። ወያኔ ህዝብን እርስ በርስ ከማጀቴ እስከ ጉራጌ ሞያሌ እያፋጀ በመሆኑም የበፊቱ ብርክ እየለቀቀው ነው ማለትም ይቻላል። ወያኔና ለህዝብ የሚበጅ ለውጥ ከቶምና መቼም ሊሰምሩ የሚችሉ አይደሉም ብለናል በተደጋጋሚ። ወያኔ ስልጣኑን ጨብጦ እስከቆየ ድረስ የረባ ለውጥ አይመጣም፣ ሙከራም ይገታል ይቀለበሳል ያልነው ሀቅ መሆኑ እየታየ ነው። የአዲሱ ሹም የሩጫ ሜዳ ወያኔ እስከወሰነለት ርቀት ብቻ ነው ያልነውም ለዚሁ ነው። ይኸው ሳይውል ሳያድር በሁለት ወሩ ቶሽ ቁም ብለውታል ማለትም እንችላለን። ብዙም ሳይሄድ ከልፈፋ ውጭ ምንም ለውጥን ሳያመጣ ወያኔና ጨፍሮቹ ፍጹምና ሙሉ ስልጣን የወያኔን የበላይነት የሚፈልጉ ናቸው። ህዝብን እያፈናቀሉ ትግሬ ተፈናቀለ ብለው የሚያላዝኑ አይናወጣዎች ናቸው። ስልጣንን ሙጭጭ ብለው ይዘው ለማንም ማካፈል የማይፈልጉ ሹሙን እንደ ማደናገሪያ ማስታገሻ የወሰዱ ናቸው። ይህን ሀቅ የሳቱ ታዲያ ምናልባትም በቦታው የሰከረውን አዲሱን ሹም ራሱንም ሊጨምር ይችላል። ወያኔ ከስልጣን ተገልሎ አዲሱ ሹምና ጓደኞቹ ስልጣን ሲይዙ ታያቸው። ቅዠት! የወያኔ አመራር ስብሰባና ውሳኔ ይህን ቅዠት አስተንፍሶታል ማለት ይቻላል። ሌላው በዚህ መስክ ግልጽ ሊሆን የሚገባው የአሜሪካ ሚናና መጠኑ ነው። በተወሰነ ደረጃ ወያኔ ላይ ጫና ሊያደርጉ ቢችሉም አዲሱ ሹም የመጣው በዚህ መንገድ ነው። ወያኔ ስልጣኑ ከተነካ ወግዱ ብሎ ከቻይናም ከሩሲያም ሊወግን እንደሚችል ስለሚያውቁና ስለ ኢትዮጵያ ሕዝብ ደህንነትም ደንታ ስለሌላቸው ትራምፕ እንዲያውም አምባገነኖችን ይወዳል። ወያኔ በዚህ መስክ ብዙም ጭንቀት የሚኖረው አይደለም። የኦህዴዱ አለማየሁ ኦቶምሳና የኢህዴኑን ሙሉ ዓለም እጣም አዲሱ ሹም ሊያገኝ ይችላል ያልነው በመላምት ሳይሆን የወያኔን አሰራርና አካሄድ ጠንቅቀን ስለምናውቅ ብቻ ነው። የሀገራችንን መሬት ለመስጠት መስማማቱ ወያኔ ስህተት ነው ያለው ሳይሆን ትችቱ በአፈጻጸሙ ላይ መሆኑን ስናጤን ደግሞ አሁንም ብሔራዊ ክህደት ሊፈጽም አቀባብሎ በተጠንቀቅ ላይ እንዳለ የሚያረጋግጥ ነው። ወያኔ ቡችላው አለፈቃድ መፈንጨት ስለመሰለው ልጓሙን አጥልቆበታል። የነገጣው ምን ይሆናል የሚለው አሁንም በወያኔ እጅ ያለና በወያኔ ውሳኔ የሚፈጸም ነው። ቁርጥ ቀን ሲመጣ ማን ወታደሩን ያዛል? ማን አቃዚን ያሰማራል? ማን ስልጣኑን ይዟል ነው ዋናው ጥያቄ። ለውጥ የሚባለውም ሆነ ለአዲሱ ሹም ዋስትናው ሚናው እውን ለህዝብ ከነበረ ትግሉ መቀጠሉና ህዝብን ማቀፉ ነበር። ይህ ግን አልሆነም፣ ሊሆንም አልቻለም። የዲስኩር ጋጋታ በስተቀር ያውም ትንግርት አለኝ የሚል አሳፋሪ ልፈፋ ጭምር ምንም ቁም ነገር የተሰራ ለማለት አይቻልም። የተቃዋሚ ድርጅት መሪ ለቀቅኩ ብሎ ብዙ ጊዜ ሳይቆይ የዚያ ድርጅት አባል ነበርክ ብሎ አንዱን ዜጋ 15 ዓመት እስራት አከናንቦታል። ወያኔ አይጥመውምና በሚልም ለአመታት የተሰቃዩ እስረኞችን ስማቸውን እንኳን ሊጠቅስ አልደፈረም። ተሯሩጦ የሽግግሩን ሂደት የጨቀዩ ግለሰቦችን አስቀድሞ በመሰብሰብ ሊያደናቅፈው ሞክሯል። በውጭ ያለውን ዜጋ ከተቃዋሚዎች ለመነጠል በቅጥረኞቹ አማካኝነት የሞከረው በአገር ወዳዶች ከሽፎበታል። አሁንም እነዚሁኑ ለያይቶ ሊያገኝ ሊከፋፍል እቅድ ይዞ በቅጥረኞች አማካኝነት በተለይ በአሜሪካ እየተሰራበት ነው። የማያጠገብ እንጀራ ይላሉ። ይህ ነውና ሐቅና ተጨባጭ ሁኔታው። መሰረት አድርገን አይበጀንም፣ አካሄዱም አያያዙም አያምርም፣ በተጨባጭ በቃል መታለል ትተናል ያልነውም በዚህ ሁሉ የተነሳ ነው። ጭፍን ተቃውሞ ሳይሆን ሊሆን የሚችለውንና የሚታለመውን ለይተን የሚፈለገውን ለማግኘት አሁንም ትግሉ መቀጠሉ ወሳኝ ነው ለማለት ነው። ጅቦ ወያኔ ጥርሱን አግጦና ተቆጥቶ ሲደነፋ የአዲሱ ሹም አጫፋሪዎች ሁሉ እግሬ አውጪኝ እንደሚሉ ከታሪካቸውም ከማይለቃቸው ፍርሃታቸውም የምናውቀው የምንረዳው ነው። ያሳለፍነው ተመክሮ ዛሬን በሚገባ እንድንቃኝና ነገንም እንድናይ ይረዳናል። የወያኔ ወታደራዊ መፈንቅልም ሊሆን አይችልም የሚባል አለመሆኑ ፍንጮች መታየት ከጀመሩ ውሎ አድሯል። ወያኔን በተሳሳተ መንገድ እንዲጓዝ ወይም ከህዝብ እንዲጣላ የሚመክሩት ክፍሎች እንዳሉ የሚገመት ነው። በተጨማሪ ወያኔ ተከፋፍሏል። ለሻቢያ ያደሩና ያላደሩ፣ የወያኔን የኢኮኖሚ መንገድ ሊቀጥሉ የሚሹና ለምዕራቡ ካፒታሊዝም የሀገርን ንብረት ሁሉ ሊያስረግቡ በተዘጋጁ በቻይናና አሜሪካ ቲፎዞዎች ወዘተ በሚል። አብዛኞቹ ወያኔዎች ግን በትግሬ የበላይነትና በወያኔ ዘረኛነት የሚያምኑ ናቸው። ሲደነግጡ ሰብሰብ ይላሉ። ከስልጣን የሚያስወግዳቸው ወይም ስልጣናቸውን የሚቀንስ ለውጥን ሁሉም በኩል ይፈራሉ። ይህንንም በግንዛቤ ማስገባት ያስፈልጋል። ብዙ ሺህ አማራ ሲፈናቀል ድምጻቸውን ያልሰማን ዛሬ የትግራይ ባድመና የኢሮብ ዛላምበሳ ለሻቢያ ሊሰጥ ነው ሲባል መጮኋቸው የሚያስገርም ሳይሆን የሚጠበቅ ነው። የሚገረሙ ካሉ አዲሱ ሹም የለውጥ ሹም ነው ወያኔ አበቃለት ብለው የደመደሙ ሁሉ የሀገራችን ተጨባጭ ሁኔታ መረዳት ያቃታቸው ወይም ቦርጫቸው የጋረዳቸው ብቻ ናቸው። ትግላችንን ቀጥለን ወያኔን ካላስወገድ ወደ ቀድሞ ክፍፍልና የእርስ በርስ ግድያ እየወሰደን ነው። አመቺ ጊዜውን ፈጥሮም የማያዳግምት ሊመታን ተዘጋጅቷል። ይህንን ተረድቶ ነቅቶ መታገል ሲገባ አሁንም ወያኔ በቀደደው የክፍፍል ቦይ እየፈሰሱ አገርን የሚጎዱ አሉ። ለወያኔ መሳሪያ መጠቀሚያ የሚሆኑና ወደዱም ጠሉም ኢትዮጵያን የሚያሽመደምዱ፣ እንደዚህንም ታግሎ ማቸነፍ የትግላችን አካል ግዳጅ ሊሆን ይገባዋል። ለውጥና ወያኔ ሆድና ጀርባ ስለሆኑም ድሮም የማያዛልቅ ጸሎት ያልነው አለ ምክንያት አልነበረም። ሚስቱን ወደ መጣችበት ደኒቨር አሜሪካ መልሶ አዲሱ ሹምም እግሬ አውጪኝ ቢል የምንገረም አይሆንም። ትንግርቱ አልሰራለትም ከማለት በስተቀር እንድንደነቅ ባይጠበቅ መልካም ነው። የመልእክታችን ይዘት ትንግርት ባይሆንም ይዘቱ ግልጽ ነው ብለን እናምናለን።
መልፋቴ መድከሜ ነበር እንዲስማማ ግን ሳበጥራሽ ምንም አልተሰማት ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ እስፋ ያጣለረት ከፍላ የፋቀይ ታፈስብኛል ለተቀን በማሰት ምቾቷን ጠብቄች እያስኖር በጣም ትዛዟን አጥብቄ ውህቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውህቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውህቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውህቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውህቴን
ስየልን ተጠያፊ ጭፍጨፋን ደጋፊ ሊሆን አይችልም። አብዛኛውን ጊዜ የምናጠፋው የማይሆን እንዲሆን በመመኘት ላይ ነው። ወያኔን መክሪ ያስተካክላለሁ ብሎ ማሰብ ምድር ላይ ቆሞ በዛፍ ላይ የተኛ ሰው ከመውደቅ አድናለሁ ብሎ እንደመመኘት ያለ ነው። የዛፍ ላይ አንቀላፊ መውደቁ አይቀሬ ነውና ለመደገፍም ቢጣን ውድቀቱን ማስቀረት አይቻል። በእንጨት ቢጓጉጡት ጮሆ ቢጠሩትም መደንበብ አይቀርም። እናም ይንከባለላል። የስልሳዎቹ ትውልድ ትግል ከራስ የጀመረ ነበር። ለብልጭልጭ ነገር አለመሸነፍ፣ በወሬ ሳይሆን በተግባር ማመን፣ ትግልን በሰው ልጅነት አቅጣጫ መምራት፣ በመደብ እንጂ በዘር እንዲካሄድ አለመፍቀድ ወዘተ ነበር። የገዥ መደብ ሲባል በጥቅም የተሰባሰበውን አገዛዝ እንጂ አማራውን ማለቱ አይደለም። ሊሆንም አይችልም። በያን ጊዜ ወጣቶች ውስጥ በመደብ ትግላቸው መስዋዕት የከፈሉ በርካታ አማራዎች እንደነበሩ ማወቅ ጠቃሚ ነው። ዘመነ ስልሳዎቹ በዓለም ላይ የለውጥ የትግል የአዲስ ግኝት ማብሰሪያ ዘመን እንደነበር በሳይንሱ በኪነቱ ላይ ይንጸባረቃል። ኢትዮጵያም የዚህ በረከት ተጋሪ ለመሆን እንድትበቃ ልጆቿ ብዙ መስዋዕትነት ከፍለዋል። አስረው እቤት ሊያውሉትና ፈትተው አደባባይ ሊያወጡት በፈለጉ ልጆቿ መሃል ቁርቋሶ ቢከሰትም አጠቃላዩን የመስዋዕትነት ገድል ለማክቸልቸል መሞከር ግን ራስን ትዝብት ላይ መጣል ነው። የመንግስቱ ነዋይና ግርማሜ ነዋይ፣ የነደጃዝማች ታከለ ወልዳሪያት፣ የነወርቅነህ ገበየሁ መስዋዕትነት አማራን ለኩነና አይዳርገውም። የተማሪው ትግልም የቀድሞቹ ታጋዎች ተቀጥላ እንጂ ተነጥሎ የሚታይ አይደለም። የመሬት ላራሹ መፈክር ተማሪው ፈለሰፈው ሳይሆን ቀድሞ የነበሩ ህዝባዊ እንቅስቃሴዎች የወለዱት ያለም አቀፉም ትግል ሆነ የአገር ውስጡ የገበሬው ብሶት ውጤት ናቸው። የገበሬውንና የላባደሩን ንቃት ያዳበረውና ጌቶቹም ቢሆኑ እንደኛው ሰው ናቸው፣ እሜቴም ቢሆኑ እንደኛው ሰው ናቸው ያሰኘው በትግል የተገኘው ንቃት ለመብት ለማቀንቀን በማስቻሉ ነው። በያኛው ትግልና መስዋዕትነት የአሁኑን የግንዛቤ እድገት ተፈጥሯል። ገዢዎች መግዛት ተገዢዎችን መገዛት የአርባ ቀን እድል ነው የሚባልለት ባዶ አስተሳሰብ ሽሮ በምትኩ ትግል ያስከብራል ሀገርን ያኮራል የሚለው መዝሙር በሰፊው እንዲዘመር ገፋፍቶታል። እርግጥ ነው ትግል ጭቆናን ማስወገጃ መሆኑ ቀርቶ መነገጃ እንዲሆን ያደረጉት ብልሹ የደርግና ወያኔ አገዛዞች መከሰታቸውም ትርጉሙ እንዲዛባብ ያደርጉትም ለሀገር ሲሉ ሕይወታቸውን ያጡ ብርቅዬ ህዝብ ልጆች ነበሩበትና የስልሳዎቹ ትውልድ በጅምላ የሚኮነንበት ምክንያት አይኖረውም። ያለ ተማሪዎች ትግል የዛሬው ህዝባዊ ንቃት ሊፈጠር አለመቻሉ ሐቅ ነው። ገዢዎች መግዛት ተገዢዎች መገዛት ምድራዊ የተፈጥሮ ህግ ነው ተብሎ እንዳይታይ ያደረገው ህዝባዊ ትግል ነው። ትግል እዚህ ጋር ያበቃልታል የሚሉት እንዳልሆነና በመሃሉ የሚከሰቱ አቅጣጫ ሊያስቱ የሚችሉ ነገሮች መኖራቸውን የነደርግና የወያኔ በኢትዮጵያ የፖለቲካ ውስጥ መዘፈቅ ምስክር ነው። ህይወት እስካለ ድረስ ሆዳለ ሆድ እስካለ ድረስ ስግብግብነት አለ። ስግብግብነት እስካለ ድረስ ሌብነት፣ ሙስና፣ ንጥቂያ፣ ዝርፊያ ሁሉም ይኖራል። መወገድ የሚችሉት በሰው ልጆች ህሊና ብቃት ነው፣ ያምሮ በስለት ነው። ያን ጊዜ ማጌጫ ወርቅ ለመቀማት ሰው መገደል እንደማይገባ ግንዛቤ ይኖራል። በአምሮ ካልበሰሉ ግን በቁሳቁስ ማምለኩ አማራጭ አጣል። በማጌጫ በመዘነጫ መኮፈስና ህሊና ይሽረዋል። ራስን መሆንን ኡንም ያደርገው ያስተሳሰብ ለውጥ ነው። ወደው ዕውቀት የማይለወጥ ትምህርት አስተማማኝ አስተሳሰብን ለመፍጠር መደላደል አይኖረውም። ማንኛውም ዘመን የጊዜ ውልድ ነው። 60ዎቹ በዓለም ላይ ከፍተኛ ለውጦችን ያስመዘገቡ ነበር። በዚያ ጊዜ ተፈጥሮ የነበረውን የኢትዮጵያ እድል ያደናቀፉ ጠላቶች ጉዳት ቢያደርሱም እስከመጨረሻው በድላቸው አልፈነደቁም። ባዳን ጥቅማቸውን ለማስከበር እየዘለሉ እንዲገቡ ያስተረጓቸው አስመሳይ ታጋዮች እየዘለሉ ለመውጣት እድል እንዲያጡ ሆነዋል። ደርግ የሶቪየት ድጋፍ ሲቆም እግሪያውጭን ብሎ ፈርጥቷል። ወያኔ አለቆቹ ፊት ቢነሱት ሻቢያ እግር ላይ ሲደፋ እየተስተዋለ ነው። መውጫው ገደል ሆኖበት ይገኛል። ድንቁርና ህዝብ ያስንቃል። ንቃት ደግሞ ዋጋ ያስከፍላል። ያፓና ያ ትውልድ ድል የህዝብ ነው ሲሉ አምባገነኖችን ኮታኮታሉ። ጭቁኖች እኩልነታቸው በትግላቸው ያውጃሉ ማለታቸው እንደነበር ግልጥ ነው። የያፓ ትግል የተዳፈነ ፍም መሆኑን ያላወቁ ተጠንቅቆ ቢራመዱ እግራቸው ከቃጠሎ ያተርፋሉ። ፍም የሚዳፈነው በምድር ላይ ነው። ተዳፈነ ማለት ደግሞ በአመድ ተሸፈነ ማለት ነው። አመዱ ሲገለጥ ፍሙ ፈክቶ መታየቱ አይቀሬ ነው። ድል ለኢትዮጵያ ህዝብ።
የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው። ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ። አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ። ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም አይበርድም አይበርድም። አገሬ ጫካ ነው እንስሳት አራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት። እዚያ ያለ ነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛት ይነጥቃል የመንደሩ ጠላ። እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር። ገነት ነው ሀገሬ። ተላልፎ የተቀደሰው ለአፍሪካ ላይ ደረሰ። ባገኝ ለማርከስ ጣላት መንደድ ወበኝ 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 እናትና አባት ድሮ አደጉበት ጥርስ ነቀሉበት አፈረፈቱበት አገረ ሽፎክሩ ሀገሬ በጀግና ልጅ ተከሰከሰ ጣላት ያሳፈረ አጥቂን የመለሰ ጀነት ነው ሀገሬ አድዋር ነው ሀገሬ ታቦት ነው ሀገሬ መቅደስ ነው ሀገሬ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ ቅጽ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ተራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ እግር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ሕዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከ ዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመፅ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነፃነትና ፍትሐዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ ያገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በአገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ህዝብ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብዬው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ፣ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ ያስተዳደር ሌሎች ተቋማት ካንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው ያስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግሥት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግሥት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግሥት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም
ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይተለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከመንግስቱም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰብ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ
ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
Thank you.